የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ አርብ ሰኔ 25 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መሀል በትግራይ ክልል ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ያሏቸው ወላጆች የልጆቻቸውን ሁኔታ ለማወቅ መቸገራቸውን እየገለጹ ነው።
ያው እኛ እዛ የምንማረው በመከላከያ አማካኝነት ነው። እነሱም ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሃይስኩል እንኳን ደራ ጥበቃ ይኖረዋል አይደለም ዩኒቨርሲቲ።
የወላጆቹን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ሚኒስቴር የሰጠውን ምላሽ ያካተተ ዘገባ በአብይ ርዕሳችን ይዘናል።
ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ በኢምፖርት ላይ በሌላ ስራ ላይ በሁሉም ላይ
በትላንትናው ምሽት እንግዳችን ከነበረው አትሌት ታምሩ ከፍ ያለው ጋር ያደረግነው ቆይታ ክፍል ሁለትም በምሽቱ መሰናዷችን ተከትቷል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አሰናድተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረሙ ተዘጋጅታለች። ወደ ኤደን ላሳልፋችሁ።
አመሰግናለሁ። አድማጮች እንደምን አምሽታችኋል? ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው፣ ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው፣ ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ 6 ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ 5 ሚሊዮኑ የአስቸኳይ ጊዜ የምግብ እርዳታ ንሻሉ። የዩናይትድ ስቴትስ የእርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ 1 ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል፣ እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ ዕለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሺሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክለውም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው ዕለት በእርግጠኝነት ስብሰባው ይኖራል ብለዋል። የዓለም የጤና ድርጅት በትላንትናው ዕለት አፍሪካ በሶስተኛው ዙር ከባድ የሆነ የኮቪድ-19 ወረርሽኝ ትናጣለች ሲል አስታወቀ። ለዚህ በዋናነት በአህጉሪቱ አዳዲስና ፈጣን የቫይረሱ ዝርያዎች መስፋፋታቸውን በምክንያትነት አንስቷል። የዓለም የጤና ድርጅት የቀጠናው ዳይሬክተር ዶክተር ማታሺዲሶ ሞኤቲ ባለፉት 6 ተከታታይ ሳምንታት በአፍሪካ የአዲስ ተጠቂዎች ቁጥር በ25% ጨምሯል ያሉ ሲሆን አክለውም የሞት ምጣኔውም በ38 ሀገራት በ15% ጨምሯል ብለዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ይላሉ። ቫይረሱ ከጨመረባቸው 14 የአፍሪካ ሀገራትም 12 የሚሆኑቱ በህንድ የታየው ዴልታ የተሰኘው የኮቪድ-19 ቫይረስ ያሰጋቸዋል ብለዋል። በአንጻሩ አልፋና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው 32 ሀገራት በ27ቱ ተገኝተዋል። እስካሁን ድረስ በአፍሪካ ክትባቱን የወሰዱ ሰዎች 1% ብቻ ናቸው። ይህ አሃዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ ከ11% ሰዎችና በዩናይትድ ስቴትስና በብሪታንያ ከተከተቡ ከ46% ከሚሆኑ ሰዎች ጋር በንጽጽር የቀረበ ነው። በትላንትናው ዕለት የአፍሪካ ህብረት የክትባት መልእክተኛ ስትራይቭ ማቪዋ የአውሮፓና የዓለም አቀፍ ክትባት አቅራቢዎች በቃላቸው መሰረት ክትባቱን ባለማቅረባቸው ተቆጥተዋል። ማቪዋ የአውሮፓ ህብረት የክትባት ፋብሪካዎች አሉት፣ የማምረቻ ማዕከላትም በመላው አውሮፓ አለ፣ ነገር ግን እስካሁን ድረስ አንድም ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባቸውን ቃል እንዳላከበረች ገልጿል። የአፍሪካ የበሽታዎች መከላከል ማዕከል ዳይሬክተር ጆን ላኬንጋ ሶንግ የዓለም የጤና ድርጅት በኮቫክስ አማካኝነት 700 ሚሊዮን የሚሆኑ ክትባቶችን ወደ አፍሪካ እንደሚመጡ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የደረሰው 65 ሚሊዮን ብቻ ነው ብለዋል። አርማጮች፣ የአርብ ምሽት ዜናዎችን እዚህ ላይ ፈጸምኩኝ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንም ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን ፕላስ 1 202-227-6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን ጠቅሶ መስሪያ ቤቱ ከተለያዩ አካላት፣ የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋዊ ገጹ አስታውቋል። በተደረገው ጥረትም የዩኒቨርሲቲዎችን አመራሮች ለማግኘት መቻሉንና ተማሪዎች በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቅ አመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቃለሁ ሲል ገልጿል። ስለሆነም የተማሪ ወላጆች ልጆቻቸውን በመልካም ሁኔታ ላይ መሆናቸውን ተረድተው ከመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። መስፍን አራጌ ዝርዝር አለው።
በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንዱ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱ ተከትሎ እሷን ጨምሮ 220 ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች።
አጠቃላይ እንደ ሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት ወደ ነበረበት ቦታ ሲባል፣ ያው እኛ እዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሃይስኩል እንኳን ተራ ጥበቃ ይኖረዋል አይደለም? ዩኒቨርሲቲ ምንም ነገር አልነበረም። ግራ ቀኝ በሩ ክፍት ነው። ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ፣ የዛው አካባቢ ተማሪዎች ናቸው። እነሱ ሌላ ነገር ፈጠሩ። መከላከያ ሰራዊት ትቶ ሲወጣ ማለት ነው።
ምን ፈጠሩባቸው
ማለት? ጫና ፈጠሩ። ኦልሬዲ እነሱ እያሉ እንኳ በዛቻ ነው የምንኖረው። ምክንያቱም እነሱ መከታ አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖሩ እስከዛሬ ማለት። ሲቀጥል ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ።
ምንድን ነው የሚሰለጥኑት?
እንዴ ኖርማል ሰራዊት እየወጡ እየሰለጠኑ ነው። እኛ ከገበሬ ማህበረሰብ የሆን ተማሪዎች ነን ያለ ነው።
በዩኒቨርሲቲው የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላኖ በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው።
እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በእነሱ ስር ነው ስንማር የከረም። ያው እነሱ ያሉን ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድመው በእኛ ላይ በጣም ብዙ ነገር አደረሱብን፣ ጭፈራ ሁሉ አካሂደውብናል። ያው እሱን ነገር ተቋቁመን እኛ ያሉ እህቶቻችንና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር እዚህም አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምንተዋወቅ ማለት ነው የቦታውን ሁኔታ የምናውቀው እኛን እና ከዛ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሞት አሉን። ከዛ በኋላ እኛ በቃ መሄዳችን ነው እንግዲህ እግዚአብሔር ከፈቀደ እንወጣለን፣ ያለዛ ከእነሱ ጋር ከመከላከያ ጋር እዚህ ተይዘን ከምንሰቃይ ይዘው መንገድ ላይ እንሞት ብለን እኛ ሄርን። ከ220 ተማሪ 13 ተማሪዎች ሴቶች አሉ። እነሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ እያሳለፍን አለፍነ።
ያው በሌሊት ከሌሊቱ 6 ሰዓት ነው የወጣ ነው ከዩኒቨርሲቲው። አጋጣሚ ስንወጣ ምንም አልነበረ፣ መከላከያ ሰራዊት ምስቶ ነው ወጥቶ ነበረ። ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰ ተነስተናል ኦሬዲ ካላማጣ ማለት ይቻላል በእግራችን የተጓዝነው
ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል
ሆኒ ላይ መከላከያዎች የተወሰነ ረፍት እናረክ ሲጠባ ማለት ነው እንደዚህ ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ ወደ ኋላ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል
ማነው አጋቹ
አጋቹ ነው የከተማው ነዋሪዎች ናቸው ከታገቱት መካከል ከሰባቱ ሶስቱ ስልካቸውን ንብረታቸውን በሙሉ አስረክቡ ሩጦ ለማምለጥ ሞክረው ከኛ ተቀላቅለዋል አራቱ ግን ያሉበት ሁኔታ ምንም አይታወቅም አራሻቸውም ጭራሽ አይታወቅም
ሰባት ልጆች ወደ ኋላ ቀርተው ውሃ ሄደው ነበር ከዛ ከውሃው ያው ገጀራ ምናምን ይዘው አስተራሯቸው ያው የተመታም አለ አሉና እዛ ሶስት ልጆች ከኛ ሩጦ ደረሱና ነገሩና እነዛ አራት ልጆች ታግተው የት እንደደረሱ አይታወቁም
ከገታው በሩጫ አመለጡ ሚለው የሶስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው አለ መታደል አራት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል
ሌሊት ነው የተጓዝነው የስድስት ሰዓት መንገድ ተጉዘን መሆን በልከተማ አዛካይ ደረሰ ለበኋላ መከላከያ በጣም ብዙ ጓዝ ይዞ ነበር ብዙ መሳሪያዎችም ነበሩ ስለመቸኘት እኛን ጥሎን ሄደ ከዛ እኛን ጥሎን ሲሄድ እኛ እዛ አጋጣሚ ተቀምጠን ያለ ግማሻችን እዛ የሆነ ወንዝ አካባቢ ነበረ ወረዋ ምናምን ሄደን እዛ ተማሪው እኛን ሳይሆን ይባል የተወሰነ የእግር ጉዞ ማለት ነው እዛ ያነ ሲቆጣጠሉ የነበሩ ወያሎች እኛን የዋፈኑ ማለት ነው እዛ ያው በቃ እንደዛ እንትን እንዳለ በጣም ብዙ ስለዛማ ነገሮችንም ይዘው ነበር እና እኛ በቃ ስልካችን ምናምን ቀሙን ከዛ ተፈታተን ማለት ነው እና ሁላችንም ተፈታተን አራት ተማሪዎች የት እንደደረሱ አናውቅም
አንተ ካመለጡት ውስጥ ነህ ስንት ያመለጣችሁ
ሰባት ነበርን እዛ አራቶች የት እንደደረሱ አናውቅም ሶስቶች ይሮጣን እነሱ ተጨመረ
አንደኛ እነሱ ያሉበት ሁኔታ ማወቅ እንፈልጋለን ይሙቱ ይኑሩ አናውቅም ዘን ደግሞ አቅማንቷቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡት እሱን ነገር ነው ለሚመለከተው አካል ማድረስ ያለባችሁ እናንተ
ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኘንም የሚል ቅሬታ አላቸው ተማሪዎቹ
ምንም አይነት ቃል ያዝንም ኦሬዲ ያዝነው ስልክ ነው ስልክም ጥሎ ይመጣል መታወቂያም ጥሎ ይመጣል አይዲያ ያዘ ተማሪ አለ
አሁን የምግብና የማረፊያ አገልግሎት ከምን ታገኛላችሁ
በእለቱ ማክሰኞ ዕለት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት በጠዋቱ 12 ሰዓት ላይ ያስወጣል ዘን ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ ምንም አይነት አገልግሎት ወይ ምንም አይነት እርዳታ ያደረጉልንም አይሉም የቻልነውን ያክል እናደርጋለን ይላሉ ምንም እየታየን አይደለም ያደርጉት ነገር የምግብ አቅርቦትም የለም ለቂ ምኝታም የለም አልተሰጠንም በረንዳ ላይ ነው ተኝታ ያደረው ተማሪው በሙሉ
የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባሌ ዘመቶ የተወሰነ ሰጡን የተወሰኑ ሰዎች ዳቦ ምናምን ገዝተው ምናምን ያው ስን ነገር ያው የሚበላኛውን አያሳስበንም ማድረውም አያሳስበንም ግን እኛ የሚያሳስበን ምንድነው ወንድሞቻችን እህቶቻችን ከኛ ተለይቶ የቀሩት ወንድሞቻችን የነሱን ህይወት ነው የምንፈልግኛ
የሰሜን ወሎ ዞን አስተዳደር ጽፈት ቤት ኃላፊ ይፍሩ ዘሪሁን ግን ዞኑ ያቅሙን እያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌደራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል
ተማሪዎቹ ያው ከወታደሮቹ ጋር ነው አብረው ወጡት ያው እንደወጡ ከራያ ቆቦ ዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመጣን እንዲያጥሩ አድርገናል ያው ሲመጡ መነሻ ሐሳባቸው የነበረው ወደ አካባቢያችን እንድንሄድ ሰላም ወደ ሆነ ቦታ እንድንሄድ የሚል ሐሳብ ነበራቸው ያው ዞሮ ዞሮ አመጣን ዩኒቨርሲቲ ካሳደረ በኋላ ያው ወደኛ ወደ ዞን መጡ ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ አካባቢያቸው ሄዱ መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን ትረለን ደግሞ በራሳቸው ቢሆን እንድትገቡና ድርግ ስንላቸው ተማሪዎቹ የነበራቸው ሐሳብ ምንድነው እኛ አሁን መኪና አይደለም ጥያቄያችን ገንዘብም ድጋፍም አይደለም አንደኛ አማያጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ የነሱ ጉዳይ መንግስት ምን አስቧን ይሄ መልስ ይሰጠን ሁለተኛ መቀሌ ያሉ የኛው ዜጎች የሆኑ አሉ እነሱም ምን እንደሆኑ አክሱምም አዲግራት የነሱ ተማሪ ሁኔታ መንግስት ምን አቋም ወስዷል ይሄን ነገሩን የሚያቂ ያቀርቡልኝ ያው ይሄን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ፌደራል ደውልን ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ሰጠን ይሄን መልስ መለስንላቸው ያው በዚህ ያረካም አሉ እናንተ ያዛችሁን ጥያቄ እኛም ጥያቄ ነው ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋልና ለምን አትሄዱ ምራከራችሁላችሁ ምህዳን ፈልግም አሉ
ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል
ዛሬ እነሱ ጥያቄውን አቀረቡ ይሄንን እንሄድ የሚል ያን ጥያቄ ሲያቀርቡ የወልዲያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳር እና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳለን የሚል እቅድ ይዘናል በላይ ፌደራል ያሉ አካላቶችም ክልል ጋር እየተገናኙ ችግሮችን ለመፍታት ጥረት እያደረግን ነው
እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው
አንድ ቀን ነው ያደረው ያደረጉት። አንደኛው ቀን ያው ከዛ ቆቦ ላይ ከምንሆን ከዛ መኪና ወደ አለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀበለን። ራያ ምሳ ጋብዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልክት አለን። የምንፈልገው ነገር እናንተ ይችና ውሳኔ ከምታሳውቁን ድረስ አሉ። አሁንም መልስ የለውም። ሳይንስና ቴክኖሎጂ ሚኒስቴር መጧት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው የሱን መግለጫ እየጠበቅን ያለን።
በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ ሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምኖ መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቅ ዓመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቄያለሁ ሲል ገልጿል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። በትላንትናው ምሽት መሰናዷችን ኢትዮጵያን በፓራሊምፒክ ስፖርት ካስጠራው አትሌት ታምሩ ከፍያለው ጋር ቆይታ አድርገን ነበር። አትሌት ታምሩ የዛሬ 5 አመት በሪዮ ተካሂዶ በነበረው ፓራሊምፒክ ውድድር ላይ በ1500 ሜትር ሩጫ ውድድር የብር ሜዳሊያ ተሸላሚ የነበረ ሲሆን በወቅቱ የነበረውን አገዛዝ በመቃወም በብራዚል የስደት ቆይታ አድርጎ በቅርቡ ወደ ሀገር ቤት ተመልሷል። ከትላንትናው በቀጠለው ቆይታችን ታምሩ በስደት ዓለም ስለገጠሙት ችግሮችና ለጃፓን ፓራሊምፒክ እያደረገ ስላለው ዝግጅት ይነግረናል። ታምሩን ያነጋገረው ሀብታሙ ስዩም ነው።
እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራሊምፒክ ኮሚቴ አካዳሚ ነበር። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደምንጋት እዛ ጠይቄ እዛ ገባው። ለሁለት አመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር። በጣም ከባድ ችግር ነው አሳለፍኩት። እዛ ማለት ተረሳው። በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን ጊዜ።
ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናያለን ወይ?
ከዛም እዚህ ለመመጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው መጣው። ማለት ሰው አላገኘሁም እንደዚህ ፕሮሰስ እናያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም። በጣም ከብዶኝ እንደው ለመጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም። ማለት ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛ እና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴንሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለግኩት አልተሳካኝም። እሱ ራሱ ወደ ሀገር ለመመጣት አንድ አመት ነው የጠበቅኩት ፕሮሰሱ ማለት ነው። አንድ አመት ሙሉ ፕሮሰስ አድርጌ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ በቃ ተስፋ ቆይቼ ነው ወደ ሀገር የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎሌ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ ደራርቱ ሁሉም ነገር አመቻቸት በዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችትና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ሀገር ተመለስኩ ማለት ነው። ስመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ 6 ወር 7 ወር ትንሽ አየሩ ተቀያየረኝ ከበደኝ። ትሬኒንግ መጣው እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው። አሁን እንግዲህ
ቶኪዮ ሁለት አንድ ወር ምናምን ራሱ አይቀርም። ለቶኪዮ ኦሎምፒክ ደረስኩ። አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው።
እንግዲህ ታምሩ፣ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥምህም እንመኝልሃለን። ከመለየታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ ዓለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው?
አሁን እንደ ስፖርት ከወሰነ፣ አሁን ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢሆን ብራዚል ሁለት ዓመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት። እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ፣ እሱ እረዳለሁ። የኢኮኖሚ ችግር ብኖር እንደዚህ በሰፊነት ልዩነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ፣ አትሌቲክስ አለ፣ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራኦሎምፒክ የሚሰጥ ትኩረትና እነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ የልምምድ ጫማ ራሱ ለእነሱ ስትሰጥ ለእኛ አይሰጥም። ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው በኦሎምፒክ ኮሚቴ ጠይቀን። እንደዚህ የክለብ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለው። አራት ዓመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ ማናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድም። የተለያየ ውድድር አለ። አሁን ፓራኦሎምፒክ እንደ ዓለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ብር ሜዳሊያ ያመጣሁት በእኔ ሽታት ነው እንጂ ወርቅ ነበር። ይሄ ነው እኔ ፕሮቴስት ሲያደርግ ነው ልጁ የገባው ቪዲዮ ካየ ነው። እና ሳይሰራ ይሄ ውጤት ከመጣ በጣም እንደሌላ ስፖርት ደግሞ ፓራኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም ሪከርድም ያጣው እና ብዙ ነገሮች ያጣው እሱን ለመመለስ ነው ይሳ። እና በጣም ልዩነት አለ፣ ሰፊ ልዩነት አለ። ሪስፔክት እንኳን የለም እኮ ኢትዮጵያ ውስጥ። አሁን አካል ጉዳተኛ ላይ እንደፈለግ ነው ከሌላ እኩል ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። አራት ዓመት ጠብቀን ብቻ ውድድር ማለት አራት ዓመት ማለት እኮ ብዙ ነገር የሚሰራ ዓመት ነው። ልዩነት አለ። እሱ ላይ ቢሰራ ግን ኢትዮጵያ እንደሌላ እንደ ማንኛውም ሀገር በፓራኦሎምፒክ በጣም ሀይ ትሆናለች። ነጥብ ይመጣል፣ ብዙ ነገሮች ይመጣ ይችላሉ ማለት ነው።
እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ፣ በጣም አመሰግናለሁ ስለጠየቃችሁ ፈልጋችሁ። በጣም በጣም አመሰግናለሁ።
አትሌት ታምሩ በጃፓን ኦሎምፒክ መልካም እድል እንዲገጥመው እንመኛለን። ከሀብታሙ ጋር ለነበረው ቆይታም ሁለቱንም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ባለፉት ጥቂት ሳምንታት በሱዳን በጣለው አውሎ ንፋስ የቀላቀለ ዝናብ ምክንያት መጠለያ ድንኳኖቻቸው ለፈራረሱባቸው ከ16,000 የሚበልጡ ኢትዮጵያዊ ስደተኞች ጊዜያዊ መጠለያ ለማዘጋጀት የእርዳታ ሰጪ ድርጅቶች ጥረት እያደረጉ ነው። ሊዛ ሽሌን ከጄኔቫ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ፣ ቀጥሎ ይቀርባል። የሰኔ ወር ከገባ ጀምሮ ሲጠናከር የቆየውና ያሳለፍነው ሰኞ ምሽት የጀመረው አውሎ ንፋስ በምስራቅ ሱዳን በሚገኙት የአምራኩባና ቱናይዳባ የስደተኞች መጠለያ የሚገኙ ከ4,000 እስከ 10,000 የሚደርሱ መጠለያ ድንኳኖችን አፈራርሷል። ኃይለኛ ንፋስና ዝናብ እንዲሁም በረዶ የቀላቀለው አውሎ ንፋስ በመጠለያ ጣቢያው የሚገኙ የመሰረተ ልማት አቅርቦቶችን፣ የአስቸኳይ ጊዜ መጸዳጃ ቤቶችንና ሌሎች መጠቀሚያዎችንም አውድሟል። በተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ቃል አቀባይ የሆኑት ቦሪስ ቼሽርኮቭ እንደተናገሩት በሺዎች የሚቆጠሩ ኢትዮጵያውያን የግል ንብረቶቻቸው በጎርፍ ተወስደዋል። በሰሜን ኢትዮጵያ ትግራይ ክልል የደረሰውን ግጭት ሸሽተው ወደ ሱዳን የገቡት እነዚህ ስደተኞችም አስቸኳይ እርዳታ እንደሚያስፈልጋቸው ገልጸዋል።
What we expect over the coming 2 or 3 months because the rainy season will continue until October
is the የዝናቡ እስከጥቅምት ወር የሚቀጥል በመሆኑ በሚቀጥሉት 2ና 3 ወራት ውስጥ ዝናቡ ይጠናከራል። የጎርፉ ሁኔታም እየተባባሰ ይሄዳል ብለን እንሰጋለን። ስለዚህ አሁን ኑር ምጃ መውሰድና የተበላሹ መንገዶችን ጠግነን አዳዲሶቹን መስራት ይጠበቅብናል።
ቼሽኮቭ አክለው በአካባቢው ያሉት መንደሮች በጎርፍ እየተጠለቀለቁ መሆናቸውንና ከጥቂት ጊዜ በኋላ የሰባዊ እርዳታ ለሚያስፈልጋቸው ድጋፍ ለማድረግ አዳጋችና የማይቻል ሊሆን እንደሚችልም ተናግረዋል። በዚህም ምክንያት UNHCRና አጋር ድርጅቶች ወደ ስደተኛ መጠለያ ጣቢያዎቹና ስደተኞቹን ወደ አስጠለሏቸው ማህበረሰብ የሚወስዱትን ወደ 60 ኪሎ ሜትር የሚጠጉ መንገዶች እያደሱና እየሰሩ መሆናቸውንም ቃል አቀባዩ አስረድተዋል። በቀጣይ ሊከሰት የሚችለውን ጎርፍ ለመከላከልም የውሃ መረጃ ቱቦች እየተገነቡ ናቸው።
Partners are constructing semi-permanent schools as well as permanent latrines and showers.
አጋሮቻችን ቋሚ መሆን የሚችሉ ትምህርት ቤቶችን፣ መጸዳጃ ቤቶችንና መታጠቢያ ስፍራዎችን እየገነቡልን ነው። ቋሚ የሆኑ መጠለያ ድንኳኖችንም ለመስራት እቅዳለን። ሆኖም ግንባታውን መጀመር የሚቻለው የዝናብ ወቅት ካበቃ በኋላ ነው። ለአሁኑ 10,000 ያስቸኳይ እርዳታ መስጫቃዎችን ለማሰራጨትና 5,000 ደግሞ ለመጠባበቂያ ለመያዝ ዝግጅት እያደረግን ነው።
የስደተኞች መርጃ ተቋሙ ከሌሎች 31 የሚሆኑ በተባበሩት መንግስታት ስር ያሉ ድርጅቶችና የግል የርዳታ ተቋማት ጋር በመሆን ከዚህ ቀደም አቅርበውት በነበረው አስቸኳይ የርዳታ ጥሪ ላይ አሁን የደረሰውን አደጋ የሚያካትት አድማጽኖ አቅርበዋል። በዚህም መሰረት በአሁን ወቅት የ182 ሚሊዮን ዶላር እርዳታ እንደሚያስፈልጋቸው የገለጹ ሲሆን ይህም ቀደም ሲል ጠይቀውት ከነበረው በ33 ሚሊዮን ዶላር ብልጫ አለው። ተጨማሪው ገንዘብ የርዳታ ድርጅቶቹ በመጠለያ ጣቢያዎቹ የሚገኙ የመሰረተ ልማት አቅርቦቶችን ለማሻሻልና እስከ አመቱ መጨረሻ ለኢትዮጵያውያኑ ስደተኞች የተሻለ ጥበቃ ለማድረግና መሰረታዊ ፍላጎታቸውን የሚያሟላ እርዳታ ለማቅረብ የሚውል ይሆናል። በሊሳ ሽሌን ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስምኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።